ሰኔ 15 ቀን በባህር ዳርና በአዲስ አበባ የተፈጸሙት ግድያዎች ግንኙነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስት የሰኔ 15ቱን ክስተት የያዘበት ሁኔታ እጅግ ኃላፊነት የሞላበት እንደሆነ ማስረድተዋል። አስደናቂ በሚባል አመራር ነው የተከናወነው ብለዋል። መንግስት የድርጊቱ ተጠርጣሪዎችን ለመያዝ በሚል የተቃውሞ ድምጾችን ያፍናል በሚል ከአንዳንድ ወገኖች የሚሰነዘሩ አስተያየቶችንም ማጣጣላቸው ይታወቃል። በዚሁ በጋዜጣዊ መግለጫቸው በርሳቸው የሚመራው የለውጥ ቡድን በዲሞክራሲና የሰብአዊ መብት ላይ ያለው አቋም አለመቀየሩንም ጠቅላይ ሚኒስትሩ አብራርተዋል። የጠቅላይ ሚኒስትር አብይ መንግስት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ያሉ ሁኔታዎችን ለማሻሻል እየሰራ ስለመሆኑ በቂ አመላካቾች እንዳሉ አንድ ዓለም አቀፍ ተንታኝ ተናግረዋል። ከመንግስት ምላሽ አንጻር የቀጠሉ ችግሮች መኖራቸውን እኚሁ ተንታኝ ያስረዳሉ። እስክንድር ፍሬው ተከታዩን ዘገባ ይዟል።
ትናንት ተራው የጠቅላይ ሚኒስትሩ ነበር። የሰኔ 15ቱን ክስተት ተከትሎ የተካሄዱ ስርዓቶችና ሌሎች እርምጃዎች በአንዳንድ ወገኖች የተተረጎሙበት መንገድ መንግስታቸውን ለወቀሳ የሚዳርግ ነበር። እርምጃዎቹን በጅምላ ከመተቸት ጀምሮ ጠቅላይ ሚኒስትሩ በዲሞክራሲና በሰብአዊ መብት ጉዳዮች ላይ ያላቸው አቋም መሸርሸሩን እስከመናገር የደረሱ አስተያየቶች የሰጡ ወገኖች አልጠፉም። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ጋዜጣዊ መግለጫ ከዚህ አንጻር የተለወጠ ነገር እንደሌለ ተናግረዋል።
ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል፣ በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
የዓለም አቀፉ ክራይሲስ ግሩፕ የኢትዮጵያ አጥኚ ዊሊያም ዴቪድሰን እንደሚሉት መሬት ላይ ያሉ ሁኔታዎችም ጠቅላይ ሚኒስትሩ የተናገሩትን የሚያረጋግጡ ናቸው። ጠቅላይ ሚኒስትሩ እየጠቀሱት ያለው ነጥብ ከረጅም ጊዜ አንጻር ዴሞክራሲያዊ ስርዓት እንዲገነባና የሰብአዊ መብት ሁኔታ እንዲሻሻል ቁርጠኛ የሆነ መንግስት እንዳለ ነው። ይህንን የሚያረጋግጥ መረጃ ደግሞ አለ። እየተካሄዱ ካሉ የህግ ማሻሻያዎች አንጻር አፋኝ የነበሩትን የጸረ ሽብር፣ የሲቪክ ማህበራትና የመገናኛ ብዙሃን አዋጆችን የማሻሻልና አፋኝነታቸውን የመቀነስ ስራ እየተሰራ ነው። ከፍተኛ የሆኑ የፖለቲካ ሹመቶችም ይታያሉ። በቅርቡ እንኳን የሂውማን ራይትስ ዎች የአፍሪካ ዳይሬክተር የነበሩት ዳንኤል በቀለ መንግስታዊውን የሰብአዊ መብት ኮሚሽን እንዲመሩ ተሹመዋል። እነዚህ ነጥቦች መንግስት ከረጅም ጊዜ አንጻር በሰብአዊና በዲሞክራሲ ዘርፍ ያለውን ሁኔታ ለማሻሻል ያለውን ፍላጎት አመላካች ናቸው ነው ያሉት። ቀደም ሲል በኢትዮጵያ የዓለም አቀፍ ሚዲያ ወኪል ሆነው ያገለገሉት ያሁኑ የክራይሲስ ግሩፕ ባልደረባ ዊሊያም ዴቪድሰን ያጭር ጊዜ በማለት የገለጹትን የመንግስት እርምጃ ግን በተመሳሳይ መንገድ አልተመለከቱትም። ከአጭር ጊዜ አንጻርና ከመንግስት የአጭር ጊዜ ምላሽ አንጻር ግን የቀጠሉ ችግሮችን እናያለን። መንግስትን መንታ መንገድ ላይ ያቆሙ አማራጮችን እናያለን። አስቸጋሪ በሆኑ የፖለቲካና የጸጥታ ጉዳዮች ምክንያት ለበርካታ ፖለቲካዊና የጸጥታ ጉዳዮች ምላሽ ለመስጠት ተገዷል። መንግስት በአማራ ክልል ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል፣ ወይ ደግሞ በሲዳማ ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል። ያንን ክስተት ተከትሎ ከፍተኛ እስራት መፈጸሙ፣ የፖለቲካ መሪዎች መታገድ፣ የክልሉ ጸጥታ በመከላከያ ኃይሉ ስር እንዲሆን መደረጉ፣ የጸጥታ ኃይሎች ለተቃውሞ የወጡ ምናልባትም አለመረጋጋት የፈጠሩ በርካታ ሰዎችን መግደላቸው፣ ይህ የሚያመለክተው ከአጭር ጊዜ ምላሽ አንጻር መንግስት አሁንም ጨቋኝ ተብለው ሊገለጹ የሚችሉ ተግባራትን እንደሚፈጽም ነው። እነዚህ ደግሞ መንግስት ዲሞክራሲያዊ ስርዓትን ለመገንባትና ሰብአዊ መብትን ለማሻሻል ካለው የረጅም ጊዜ እቅድ ጋር አይጣጣሙም ነው ያሉት። መንግስት እርምጃ ከመውሰድ ውጪ ሌላ አማራጭ ነበረ ወይ የሚል ጥያቄም ለኚህ ዓለም አቀፍ ተንታኝ አቅርቤያለሁ። በተለይ ከሰኔ 15ቱ ክስተት ጋር በማያያዝ መልሰዋል። እሳቸው ለዚህ ጥያቄ በሰጡት ምላሽ መንግስት የሰኔ 15ቱን ክስተት ተከትሎ ስለወሰዳቸው እርምጃዎች ተገቢ መሆንና አለመሆን ከወዲሁ መናገር እንደማይቻል ጠቅሰዋል። ሁላችንም ጊዜያችንን ማጥፋት ያለብን በኢትዮጵያ የተፈጠሩትን ክስተቶች ከተገቢው ሁኔታ ጋር በመተንተን ነው። የታሰሩት ሰዎች ስንት ናቸው? እነማን ናቸው? የታሰሩትስ በምን ምክንያት ነው? ተገቢውን ህጋዊ መንገድስ የተከተለ ነው ወይ? የመሳሰሉትን በመጠየቅ ከዚያ ለጸጥታ ሁኔታው፣ ለግድያዎቹና በዙሪያው ላለው ሴራ የተሰጠው ምላሽ ተገቢ መሆኑን እንገመግማለን።
There are concerns and allegations that people have been arrested who had nothing to do with that faction.
ከሳምነው ጽጌ ጋር ምንም አይነት ግንኙነት የሌላቸውና በአማራ ክልል በተፈጸመው ጥቃት ተባባሪዎች ያልነበሩ ሰዎች ታስረዋል በሚል በመንግስት ላይ የሚሰነዘሩ ያልተረጋገጡ ወቀሳዎች አሉ። ያ እውነት ከሆነ ችግር አለው። መንግስት ሰዎችን በስህተት ታስረዋል ማለት ነው? አለበለዚያም ሆን ብሎ ከግድያው ሴራ ውጪ በሆነ ሌላ ወንጀል ሰዎችን አስረዋል ማለት ነው? እናም እነዚህ አይነት ዝርዝር ሁኔታዎች ናቸው በፍርድ ሂደቱ ልንረዳቸውና ልንከታተላቸው የሚገቡት። መንግስት ለሰኔ 15ቱ ሁኔታ የሰጠው ምላሽ ተገቢ መሆን አለመሆኑን መገምገም እንድንችል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት መግለጫ ካጭር ጊዜ ምላሽ አንጻርም ቢሆን መንግስታቸው ኃላፊነት በተሞላበት ሁኔታ መንቀሳቀሱን አብራርተዋል።
መንግስት ለመንግስቱ ካጋጠመ በኋላ የሰቀል ነው የለም የረሸ ነው የለም በህግ አግባብ የባህር ዳር አካባቢ አርሶ አደሮች በሚያስደንቅ ሁኔታ አባብለው ማርከው ጠቁመው አሲዘው ለመንግስት ካቀረባቸው ሰዎች ውጪ ለመንግስት እጁን መስጠት ፈልጎ አደጋ ያደረሰበት ሰው የለም። ሲታቆፈ ሞታ ይኖር ይችላል። በተጨባጭ ግን ወንጀሉ በህግ እንዲታይለት ለህግ ራሱን ካቀረበ በኋላ አደጋ ያደረሰበት ሰው የለም። ይሄ ሆኖ ያቅም በኢትዮጵያ ታሪክ ይሄን ነው ትውልድ ወደፊት ይሄን ፈንቅለ መንግስት እንዴት ተጀመረ እንዴት ተሰራበት የሚዲያ ሰዎች እንዴት አራገቡት እንዴት ገንዘብ ያላቸው ሰዎች ገንዘባቸውን አስተባብረው ለዚህ ጉዳይ አሰለፉ እንዴትስ ተገጣ የሚለውን ወደፊት ታሪክ በዝርዝር የሚያወጣ ይሆናል። የሆነ ሆኖ ከዚህ አንጻር አስደናቂ የሚባል ሊደርሺፕ ነው የተከናወነው። 350 ሰው ገደማ አስረን 100 ምናምኑን ወር 40 ቀን ባልሞላ ጊዜ ፈተን የሎቹንም በዛው ፕሮሰስ መኖራችን ፍጥነቱን የሚያሳይ እንጂ የማፈን ቴንደንሲ ነው።
የሰኔ 15ቱን ክስተት በተመለከተ የተሳሳቱ መረጃዎችን የሚያስተራጩ ሰዎች መኖራቸውንም ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል።
ነገር ግን በዚህ ጉዳይ ተሳትፈው ቢታወቅባቸውም ባይታወቅባቸውም የጉዳዩ መክሸፍ ያንገበገባቸው ሰዎች በተለያየ መንገድ ይገልጻሉ። ለምሳሌ አንድ ቀላል ኤግዛምፕል ይህ ጉዳይ ጠያፍ ነው ተገቢ አይደለም እናወግዘዋለን ብለን ከዚያ በኋላ እንዴት እንስታው መንከር ሲገባ የጉዳዩን አፈጻጸም በጠራራ ፀሐይ በ11 ሰዓት ማንንም ሰው ይያዩ የተፈጸመውን ጉዳይ ከፈጻሚዎቹ ማውጣት እንፈልግ ኃይል አለ። ይሄ ከፈጻሚዎቹ ማውጣት የሚፈልገው ኃይል የፌደራል መንግስት ወይም ሌሎች ኃይሎች ናቸው ሴራ ሰርተው እዚያ አካባቢ ያሉትን ሰዎች የገደሉት ብሎ ከነዛ በኋላ የተገደሉት ሰዎች ላይ ግን እኩል አቋም የለውም። ሌሎች ሰዎች ከሱዳን መጥተው ወይም ከሊቢያ መጥተው አማራ ክልል ያሉ አማራዎችን በጅምላ ከገደሉ ሁሉም የሞቱ ሰዎች ኢኳሊ የሚወደሱበት ወይም እንደሰጣልካቸው የሚሞገሱበት መሆን ነበረበት። ነገር ግን ግማሹ ጀግና ግማሹ ምንም የሆነበት ምክንያት በግድያ ውስጥ ያለውን ኢንቴንሽን ያሳያል። ግድያው ሲነሳ ሌላ ሰው ገደለ ይባላል። ሙገሳና ውዳሴ ሲነሳ ግን መርጠ የፈለከውን ታወድሳለህ የተቀረውን ታራክሳለህ። እንደነዚህ አይነት ነገሮች ሞቱ አልሞቱም የኢትዮጵያ ህዝብ መገንዘብ ያለበት በወንጀለኛ መቅጫ 238 እንደተቀመጠው ህገ መንግስታዊ ጥቃት የሚባለው ስልጣንን በሰላማዊና ዴሞክራሲያዊ መንገድ ውጪ ለመያዝ መሞከር ነው። ቀበሌ ላይም ይሁን ወረዳ ላይ ስልጣን በዴሞክራሲና በሐሳብ ብቻ መያዝ አለበት። ከዚህ ውጪ የባለፈው ሙከራ ሌላ መሰል ሙከራ ቢያስከትልና ሰዎች የመግደል ኢንቴንሽን ከቀጠለ ያው ለግድያ ለጥይት ተጠምጠን እንወያይ ስለማይሰራ ሌላ ገዳይ መንግስት እንፈጥራለን ማለት ነው። ይሄን በደንብ ኮንሺየስ መሆን ያስፈልጋል። እየሞተ እንወያይ የሚል መንግስት የለም።
መንግስት ለሰላም የዘረጋውን እጅ መንከስ እንደማያዋጣም ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫ አሳስበዋል።
መጀመሪያ ጥሪያችን አንገዳደል፣ ከኤርትራም ኑ፣ ከእስርም ተፈቱ፣ በሐሳብ እንወያይ፣ በምርጫ አሸንፉ ብለን የጋበዝነው እኛ ነን። የታጠቀውን ኃይል የታሰረውን ኃይል ይሄ ኃይል ከመጣ በኋላ ትጥቁን አራክቶ በሰላማዊ መንገድ በድርድር በውይይት ሐሳቡን ሽጦ በህዝብ ከተመረጠ በተደጋጋሚ እንዳልኩት ስልጣናችንን በደስታ ለማስረከብ ዝግጁ ነን። ሰዎች ያስፈራሩን ስልጣን የሚይዙ ከመሰራቸው ግን እድገታችንን ያቆጥም ማለት ነው። በመፍራት እኛን ስልጣን መቀማት አይቻለም። እኛን በሐሳብ በማሸነፍ ብቻ ነው ስልጣን መቀማት የሚቻለው። በሐሳብ ማሸነፍ የሚችል ኃይል ደግሞ ካለ ሁሌም እንደምንለው አሁን ዝግጁ ነንና ግድያ ጸያፍ ነው። በሃያኛው ክፍለ ዘመን ሰው ወንድሙን ገሎ ስልጣን አይይዝም፣ ቢይዝም አይጠናም። የጀነራል መንግስቱን መፈንቅለ መንግስት ሙከራ ኮሄር መንግስቱ ቢያሳኩትም ሌሎች ሙከራዎች ነበሩ ኢትዮጵያ ውስጥ። አንድ የተሳካ ይመስል ኢትዮጵያን ግን ለዘመናት ወደ ኋላ የመለሰ ሙከራ መንግስት መሆን ከመቻሉ ውጪ በመፈንቅለ መንግስት የተረጋጋ መንግስት መፍጠር አይቻልም፣ በተለይ አሁን ባለው ኢትዮጵያ ውስጥና ይሄንን ነገር መኮነን መጠየፍ እንዳይደገም ማድረግ ነው ከሁላችን የሚጠበቀው። መንግስት አቅም በፈቀደ መጠን እያጣራ ህጋዊ በሆነ መንገድ ሰዎችን እየፈታ ይሄዳል። የማፈን ኢንቴንሽን የለውም፣ የማፈን ልምምድም የለውም። ያ ቢሆን ኖሮ ቅድም እንዳልኩት ይሄ ሁሉ በሁሉም አውድ የሚናገር ሰው ባልኖረ ነበር። መፈንቅለ መንግስቱ በቂ ኮዝ ነው፣ በቂ ምክንያት ነው። ይሄን አሳቦ የማፈን ፍላጎት ቢኖር ለማድረግ ግን አልተደረገም። ቁጥሩ እንዳነሳውላችሁ በጣም ጥቂት ሰው ነው ይሄ ጠይቀው።
ጠቅላይ ሚኒስትር አብይ አህመድ ትናንት በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።